ሰላም ጤና ስጥልኝ እንደምን አምሽታችኋል የሐሙስ ምሽት ነሐሴ 26 2013 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለዕለቱ 3 የተለያዩ ዘገባዎችን ይዘንላችኋል ሁለቱን እናስተዋውቃችሁ
እዛው ከራካባቢ እንቆሽ ከተረመሰበት አካባቢ ላይ የሚኖሩ ሴቶችን ፓተርን ራሳችን ካቀርናለች ምንማሰረክ ማለት ነው
የሰማችኋት የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ሆነችውን ወጣት ቅድስት ተስፋዬ ነው ድርጅቷ በአዲስ አበባ ቆሼ አካባቢ ስራ ላጡ እናቶች ገቢ የሚፈጥሩበት እድልን መፍጠር ችሏል በዚህ ዙሪያ ዘገባለን በተጨማሪም 312 ስኬታማ የልብ ቀዶ ጥገናዎችን ካደረጉት ሐኪም ጋር ውይይታችን ይቀጥላል
እነዚህ የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጻፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች
የሰማችኋቸው ዶክተር ፈቀደ አግዋር ናቸው እንደነገርናችሁ ሁለተኛው ክፍል ውይይታችን በዛሬው ምሽት ይቀጥላል ሙዚቃና ሌሎች ዘገባዎችም አሉ አብራችሁን እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው ከአቀናባሪያችን ንጉሱ ታምሬና ከዜናዎቹ ጋር ስመኝሽ ቆየ አብረን በመሆን ነው አሁን ከዓለም ዙሪያ ወደ ተጠናቀሩት አጫጭር ዜናዎች እንሻገራለን
አመሰግናለሁ ኤደን የህወሓት ታጣቂዎች በገቡባቸው የአማራ ክልል አካባቢዎች ሁሉ የእርዳታ መጋዘኖችን ዘርፈዋል ሲል USAID አስታወቀ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ተልእኮ ዳይሬክተር የሆኑት ሾን ጆንስ ከኢትዮጵያ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ ህወሓቶች በአማራ ክልል ውስጥ በገቡበት ከተማ ሁሉ መጋዘኖችን የጭነት መኪናዎችን ዘርፈዋል በደረሱባቸው መንደሮች ሁሉ ከፍተኛ ውድመት አስከትለዋል ብለዋል ጆንስ በህወሓት ላይ ያቀረቡትን ይህን ክስ የህወሓት ቃል አቀባይ አቶ ጌታቸው ረዳ አጣጥለዋል። አቶ ጌታቸው በትላንትናው ዕለት በትዊተር አድራሻቸው ባሰፈሩት ጽሑፍ ከመስመር ውጪ ስለሚሆኑ ተዋጊዎች ስለያንዳንዱ ተቀባይነት የሌለው ባህሪ ማረጋገጥ ባንችልም እንዲህ አይነቱ ዝርፊያ በዋነኛነት በአካባቢው ግለሰቦችና ቡድኖች የተቀነባበረ መሆኑን የሚያሳይ ማስረጃ አለን ካሉ በኋላ ጉዳዩን በገለልተኛ ምርመራ እንደሚያጣሩትም ተናግረዋል። በታሊባን ተዋጊዎችና ፓንጃር በተባለ ሸለቆ ውስጥ ታሊባኖችን በሚቃወሙ ኃይሎች መካከል ውጊያ መቀስቀሱ ተነገረ። ውጊያው የተቀሰቀሰው በሁለቱ ኃይሎች መካከል ልዩነታቸውን ለማስወገድ የተደረገው ንግግር ከከሸፈ በኋላ መሆኑ ተዘግቧል። የጸረ ታሊባኑ ኃይል ቃል አቀባይ በታሊባን የተሰነዘረው ጥቃት የተመከተ ሲሆን ታሊባን ከባድ ኪሳራ ያደረሰበት መሆኑን ተናግሯል። የተቃዋሚዎቹ ጎራ የሚመራው እንደ አውሮፓውያን አቆጣጠር ከ1990ዎቹ ጀምሮ በጸረ ታሊባን ተቃውሞ መሪነታቸው በሚታወቁት አህመድ ሳሃ ማሱድ ልጅ አህመድ ማሱድ የሚመራ መሆኑ ተነግሯል። የአፍጋኒስታን መንግስት ከወደቀ በኋላ የቀድሞ አንዳንድ የአፍጋኒስታን መንግስት የጸጥታ ኃይሎችና ወታደራዊ መሪዎችም ከተቃዋሚዎች ጋር መቀላቀላቸው ተገልጿል። በዛሬው ለተም ታሊባን ወደ ፓንጅሽርና አጎራባቹ ጉልባሃር የሚወስደውን የትራፊክ እንቅስቃሴ መዝጋቱ ታውቋል። በሌላ በኩል አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው ፕሬዝዳንት ጆ ባይደን ማክሰኞ ዕለት ለአሜሪካ ሕዝብ ባሰሙት ንግግራቸው ረጅሙን ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። የዩናይትድ ስቴትስ ሉዊዚያና ግዛት ውስጥ አይዳ የሚል መጠሪያ የተሰጠው የውቅያኖስ ማዕበል ባደረሰው የከፋ መጥለቅለቅ የተያዙ ሰዎችን ለማዳን እየተደረገ ያለው ጥረት ዛሬም ቀጥሎ ውሏል። ማዕበሉ በሚሊየን የሚቆጠሩ የግዛቷን ነዋሪዎች ኤሌክትሪክና ንጹህ የውሃ መጠጥ እንዳያገኙ አድርጓቸዋል። ባለስልጣናቱ የኤሌክትሪክ ኃይል እስኪመለስ አንድ ወር ያክል ሊፈጅ ይችላል ያሉ ሲሆን በዚህ ምክንያት ትምህርት ቤቶች ተዘግተዋል። በኮቪድ-19 ህመምተኞች የተጠለቀለቁት ሆስፒታሎች የሚሰሩት ለአደጋ ጊዜ በሚውሉ ጄኔሬተሮች መሆኑ ተገልጿል። ይህ በእንዲህ እንዳለ በአለም ላይ ደረሱት ከከባድ ያየር ሁኔታ ጋር የተያያዙ አደጋዎች ባለፉት 50 አመታት ውስጥ በእጥፍ መጨመራቸውን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ዛሬ ባወጣው አዲስ ሪፖርት ባለፉት 50 አመታት ባየር ንብረት ለውጥ ምክንያት በአለም ላይ በየቀኑ ቢያንስ አንድ አደጋ ሲደርስ እንደነበር ጠቁሞ በአደጋዎቹ በየቀኑ የ115 ሰው ህይወትና በ202 ሚሊዮን ዶላር የሚገመት ንብረት መጥፋቱን አስታውቋል። የመንግስታቱ ድርጅት የአደጋ ስጋት ቀነሳ ልዩ ተወካይ ማሚ ሚዙቶሪ ሪፖርቱ አሳሳቢ መሆኑን ገልጸው ያለፈው ሐምሌ ወር በታሪክ ከመቼውም ጊዜ በላይ ከፍተኛው ሙቀት የተመዘገበበት በአለም ዙሪያ ንዳድና ጎርፍ በብዛት የተከሰተበት መሆኑን ተናግረዋል። በመጨረሻም በዩናይትድ ስቴትስ ውስጥ በከፍተኛ ፍጥነት በሚተላለፈው ዴልታው የኮሮና ቫይረስ ዝርያ የሚያዘው ሰው እየጨመረ እንዲሁም ትምህርት ቤቶች እየተከፈቱ ባሉበት በአሁኑ ወቅት የሚከተቡ ሰዎች ቁጥር እየጨመረ መሆኑን የዋይት ሃውስ የኮቪድ-19 ጉዳይ ከፍተኛ አማካሪዎች አስታወቁ። የዋይት ሃውስ ዋናው የኮቪድ-19 ምላሽ አስተባባሪ ጄፍ ዘንስ ትላንት በሰጡት መግለጫ ባለፈው ሐምሌ ወር በሀገሪቱ በቀን የሚከተበው ሰው ብዛት በአማካይ 500 ሺህ እንደነበር ገልጸዋል። በአሁን ወቅት ግን እስከ 900 ሺህ የሚሆኑ ሰዎች እየተከተቡ ነው። ይህ የሆነው አሰሪዎች ለሰራተኞቻቸው ክትባቱን መከተብ ግዴታ ስላደረጉ መሆኑንም ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ሸቀ ቆያለ ዜናዎቹ እናመሰግናለን። የሐሙስ ምሽት የጋቢና ቪኦኤ መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ወጣት ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሼ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም 35 ለሚሆኑ ሴቶች የስራ እድልን ፈጥሯል። ድርጅቷ ቱባ ኢትዮጵያ በቤት ውስጥ በእናቶቹ የተመረተውን ክር ከቆዳ ስራ ጋር አጣምሮ የተለያዩ ቦርሳዎችን ለገበያ ያቀርባል። ከቅድስት ተስፋዬ ጋር ያደረኩት ቆይታ እንደሚከተለው ተሰናድቷል።
በ2017 ማለት በውጮቹ በእኛ በ2009 መጋቢት ላይ የቆሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢ የማይጎዳ መገበያ የሚሆን ቦርሳዎችን መስራት ነበር።
የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሄ ወደ መሻቱ እንደወሰዳት ትናገራለች።
ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብ ነው የፔስታል በየቆሻሻ ውስጥ መኖር ነው እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ እንደሚያገጥ ለተለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲሸራተትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንድ አንካራም ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎች እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ ክርና መርፌ ነው፣ ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ 30% ሪሳይክል እንደሆነና 70%
ይህ ስራ የሚሰራው ነዋሪነታቸው በዛው በቆሼ አካባቢ በሆኑ ስራ አጥ እናቶች ነው
እና ያንን ለማድረግ ደግሞ የምንጠቀመው እዛው ቆሬ አካባቢ ወይም ቆሼ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ፓተርን፣ የራሳችን ፓተርን አለ፣ እሱን መሰረት ናቸው ነው። ከዛ ጥሬ እቃ እናቀርብላቸዋለን፣ እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ 35 የሚጠጉ ሴቶች አሉ አብረው የሚሰሩ።
ቅድስት በቋሚነት 35 ሴቶች አብረዋት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች።
ሴቶች እንግዲህ ፍራት ወይም ሴቶች ናቸው የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን። ፍራት ሴቶች እንፈልጋለን ብለን የስም ዝርዝራቸውን ከማድራሻቸው የሰጡ ነው። ከዛኛ እንደውልላቸዋለን። ሁሉም የሚያሰለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደኛ መጥተው ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው ያሰለጠን ነው ከመቶ ሴቶች በላይ ማለት ነው።
በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች።
ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት ሲነሱ ገና ቀባልቻቸው ለለቶቻቸው ለምን የሚጠይቋቸው ማለት ካላቸው ባሉ ድንግልማሞች ያለሁን እኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አሉ። ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይስሩ፣ ትምህርት ቤት ስራ አስከተው ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ምክንያቱም ጠዋት እሷ ማታ ነው የምትገባው፣ እሷም ይደክማታል እና ልጆቿን የማየት አጋጣሚ አይኖራትም፣ የመከታተል አጋጣሚ አይኖራትም። እና ለእንደነዚህ አይነቶቹ እናቶች የስራ እድሉ ቤታቸው ድረስ ሲመጣና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነና እንዳልሆነ የት እንደሚሄዱ እያንዳንዱን ነገር ይከታተላል እና ያ ለነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ገቢ ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው በዛ ኤንቫይሮንመንት ውስጥ ከሚያደግ ልጅ አሁን በተለየ መንገድ እና በዚህ በዚህ በኩል ቤታቸው ስራ ሲመጣላቸው ያንን ሰርተው ገቢ ሲያገኙ እና ከባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ያኔ የሆነ ሰላማዊ የሆነ ኤንቫይሮንመንት ውስጥ የሆነ ልጆች የሚያድጉት እና ለነገውም ለሚመጣው ትውልድ የሆነ
የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ 5 አመታት ከ500 በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች። እንግዳችንን እናመሰግናለን። የልብ ቀዶ ጥገና በኢትዮጵያ የሕክምና ባለሙያዎች መሰጠት ከተጀመረ 4 አመታትን አስቆጥሯል። በትላንትናው ምሽት ዝግጅታችን በኢትዮጵያ የልብ ሕክምና ማዕከል ከሚሰሩት ከዶክተር ፈቀደ አግዋር ጋር ማዕከሉ ባከናወናቸው ፈታኝና ውስብስብ ቀዶ ጥገናዎች ዙሪያ ቆይታ ጀምረን ነበር። ስመኝሽ የቆየ የጠጋኙ ማስታወሻ የተሰኘ መጽሐፋቸው ዙሪያ የጀመረችው ውይይት ይቀጥላል።
የመጀመሪያው ቀዶ ጥገና ከተደረገ 4 አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በመንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75 እስከ 100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ የገለጽካቸውን የቀዶ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነህ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በሕክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ቢያስባሉ በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች ሊወሰን ያሰጣጥ ድፍረቴን እንዴት እንደ ደፈርኩ እነዛ ሰርጀሪዎች ለመስራትና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነውና በአንድ ወቅት ከአንድ ትልቅ ጓደኛዬ ስለዚህ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታረግ የ90 አመት የሮይተርስን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ጥይት ትልቁን ራይት ቬንትሪክልስ የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስትሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ እናም ሲጻፍና ለምንድነው ግን እንደዚህ ከታካሚዎች ተሞክሮ ጋር ያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብትጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሐሳብ የተወለደው። የዛሬ አመት ከ6 ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አድርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንደምን አልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምን አልባት ለአድማጮቻችን የምታካፍለን?
ሁሉም ስለማረሳቸው ነው የጻፍኳቸው ግን ከሁሉም ግን ለራሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራውት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነውና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይሄንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው ነገር ግን የልብ ችግራቸው ዋንኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ ምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት ተነቀየ ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገውና ይሄ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲሱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በ7 ሰዓት ውስጥ ተስፋም ያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በህክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ህክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን የነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ እያልኩ አነብላቸዋለሁና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ የሆነ ነገር አስተያየት መስጠት አለብን ሲል ዛምኖ ስትራክ ያደረገኝ እና ይሄ መጽሐፍ ይዘዊ የእኔ ታሪክ አይደለም ከአሁን በኋላ የኛ የአገር ታሪክ ነው የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት በጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጥገናነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ የልብ ቀዶ ጥገናን የመስራት የጀመርኩት እና ትምህርቴን አጠናቄ ከመጣሁ በኋላ ሊድ ሰርጅን ሆኜ የልብ ቀዶ ጥገና በመስራት ላይ ነኝ። እና
የት ነው ትምህርትህን የተማርከው?
የልብ ቀዶ ጥገና ትምህርት ቤት የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከ7,000 to 8,000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎልመስ እያለ ነው። ነገር ግን ዳብሯል ማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ ከ75% በላይ ሰርቪሶቹን መስጠት የሚያስችል ሁኔታ ላይ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት፣ ገና ብዙ ቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በአሜሪካ ድምጽ ቪኦኤ ቻናል በኢትዮ ሳት ሳተላይት ላይ በቅርቡ የሬዲዮ ቴሌቪዥን መሰናዶ ጀምረናል። እንድትከታተሉን እንጋብዛለን። እዚህ ጋር በቴዲ አፍሮ ዘፈን የሙዚቃ አፍታ እንውሰድ። ዘመናዊ ሙዚቃ ወደ ተከታዩ ዘገባ እንለፍ። በተዛቡ መረጃዎች መሰራጨት ለህዝቡ አለመረጋጋት ምክንያት ነው ያለውን ተሰባስቦ ጫት መቃምና ማስቃም እንዲሁም ሽሻ ቤቶችን የደሴ ከተማ አስተዳደር በይፋ ከልክሏል። ክልከላው ከትላንትና ጀምሮ ተግባራዊ መሆን የጀመረ ሲሆን በተባለው ደንብ የተላለፈ አካል በህግ ተጠያቂ እንደሚሆን የከተማዋ ከንቲባ አሳስበዋል። መስፍን አራጌ በትላንትናው ዕለት ምሽት ዘገባ አጠናቅሮ ልኮልናል፣ እንደሚከተለው ይቀርባል።
የከተማዋ ከንቲባ አበበ ገብረመስቀል ለአሜሪካ ድምጽ ሬዲዮ እንዳስታወቁት ጫት ማስቃሚያና ሺሻ ቤቶች የሐሰት ፕሮፓጋንዳ መፈብረኪያዎች፣ ህዝቡን ለስጋትና ለመፈናቀል የሚዳርጉ ማዕከላት ናቸው።
የወራሪ ኃይል ጸጉረ ልውጦችን በተለያዩ አካባቢዎች ሰርጎ የማስገባት ሁኔታዎች አሉ። ከኛም አኳያ ደሴ ላይ እንዲህ አይነት ምልክቶች ታይተዋል። በተለይ ጫት ቤቶች አካባቢ ላይ፣ ሺሻ ቤቶች አካባቢ ላይ በማስገባት የተለያዩ አልባልታዎች መንዛት ህብረተሰቡን በሐሰት ወሬ ፍርሃት እንዲፈጠርበት ለማድረግ ሰፊ ስራ እየሰራ መሆኑን ደርሰንበታለን። እንግዲህ የጦርነት እስከሚጠናቀቅ ድረስ በከተማችን ያሉ ጫት ቤቶች እና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ነው ወሰነው።
3000 ከሚደርሱ የደሴ ከተማ ንግድ ማህበረሰብ አባላት ጋር ትናንት ውይይት ከተደረገ በኋላ ጫት ማስቃሚያና ሺሻ ቤቶች ከዛሬ ጀምሮ እንዲዘጉ ውሳኔ መተላለፉን ከንቲባው አስረድተዋል።
ይሄን ደግሞ የከተማችን ፖሊስ፣ ጸጥታ፣ ደንብ ማስከበር፣ ንግድ መምሪያ በጋራ ሆነው ተቀናጅተው እንዲያዘጉና አጠቃላይ ጦርነት እስከሚጠናቀቅ ድረስ እነዚህ ነገሮች እንዲዘጉ ነው ውሳኔ ወሰነው።
ህብረተሰቡ ከተማ አስተዳደሩ ላሳለፈው ውሳኔ ጋፊ ብቻ ሳይሆን የሐሳቡ አመንጭ ጭምር መሆኑን ከንቲባው በመግለጫቸው አብራርተዋል።
የሰዓት ላፊውን ስንወስን ህብረተሰቡ ትልቅ ድጋፍ ነው የሰጠው። የባጃጅ እንቅስቃሴ፣ የእግረኛ እንቅስቃሴ ስንወስን ህብረተሰቡ ከጎናችን ነው። ትላንትናም ይሄን በራሱም አንደበት አንስቶታል። ሊዘጋልን ይገባል፣ የጫት መቃሚያዎች መኖር የለባቸውም፣ ሺሻ ቤቶች መኖር የለባቸውም። ወጣቱ ተሰባስቦ ስለ ሀገሩ እንዳይመክር እያደረጉብን ነው። ይህን ደግሞ ሰርጎ ገቦች ሰፊ ስራ እየሰሩ ነው። ስለዚህ ወጣቱ ሀገርን ለመከላከል የራሱ ሚና እንዳይጫወት እያደረጉ ነው የሚል የህብረተሰቡ ጥያቄ አለ። ትላንትናም የገለጸልን ማህበረሰቡ ነጋዴው ማህበረሰብ ስለዚህ ድጋፍ አለ ብለን ነው የምናስበው።
የከተማዋ ነዋሪ የሆኑት አለማየሁ ደሳለኝ ወጣቱንም አገርንም ለመታደግ የሚበጅ በብዙሃኑ ተቀባይነት ያገኘ ሲሉ ውሳኔውን ደግፈዋል።
አንድ ጓደኛዬ ምን አለኝ፣ የጫት ቤቶችን ጎብኝቶ ከሰባት ጫት ቤቶች ላይ 400 ምናምን ወጣት ነው ያየው በአንድ ቀን ማለት። በጣም የሚገርም ነገር ይሄ ነገር ዝም ብሎ አይደለም። በቃ ወጣቱን በሚገርም ሁኔታ እዚህ አጠገባችን ጋር ውጊያ ያለ እስከማይመስለው ድረስ ኬንያ የሚኖር አድርጎ ራሱን የሚቆጥር ወይ ደግሞ የሆነ ለአገር በጣም ሩቅ ከሺህ ኪሎ ሜትር በላይ ኋላ ያለ ወጣት ነው የሚመስለው እዚህ ያለ። እንደው በተወሰነ ደረጃ በጣም ስለ ሀገሩ የሚቆረቆር ደግሞ በጣም ቅንና በጣም የሚብሰከሰክ ወጣት እንዳለ ሁሉ አብዛኛው ወጣት ግን በጫት ተይዞ ታስሯል።
ይሁን እንጂ በጫት ሽያጭ የሚተዳደሩ የህብረተሰብ ክፍሎች በኑሯቸው ላይ ሊደርስ የሚችለውን ጫና ግምት ውስጥ በማስገባት ለጊዜው መሸጥና መሸመቱ እንዳይከለከል መደረጉን ነው ከንቲባው የሚናገሩት።
በዋነኝነት ገዳውን ስናስቀምጥ ጫት መሸጥ ላይ ባለፈው ኮቪድ ላይ እንደሰራ ነው አይደለም። አሁን እየወሰድን ያለው እርምጃ ጫት ይዘው ተሰብስበው የሐሰት ወሬ የሚወራበት አጠቃላይ የወጣቱ ስነልቦና የበለጠ እንዲዳከም የሚደረግበት ሁኔታዎች እንዳሉ ደርሰንበታል። ሺሻ ቤቶችም ጭምር እንዲህ አይነት ተሰብስበው የሚቃሙባቸው ቦታዎችን ነው ያገር ነው እንጂ ጫት እንዳይገባ አላገርንም። እሱን ወደፊት ተነጋግረን ከሌሎች አካላት ጋር ነው የምናደርገው። ለምሳሌ መነጋገር አለበት። ተውለደሪ አካባቢ ላይ ከተለያዩ ቦታዎች ነው ጫቱ የሚመጣው እና ከምንጩ ካልተነጋገርን በስተቀር ለጊዜ አሁን እያገር ነው ተሰብስቦ መቃም አይቻልም ነው በቃ።
የከተማዋ ነዋሪ አለማየሁ ግን ክልከላው ሽያጭንና ሸመታን ካላካተተ የተፈለገውን ያህል ውጤት አይገኝም የሚል ስጋት አላቸው።
እኔ ትናንትና እንደሰማሁት ሙሉ ለሙሉ ጫት እንደማይገባ ነው እኔ አክሴፕት ያደረኩት። እንደዛ ነው። እንደዛ ካልሆነ ተሰብስቦ መቃም ብቻ ከሆነ ክልክሉ ዞሮ ዞሮ በግሉ ሰው ያደርገዋል። እንደሱ የሚሆን ከሆነ ጊዜያዊ ሕክምና ነው። ጠቅላላ ከተማ ውስጥ ይሄ ነገር እንዳይገባ መከልከል ነው ያለበት። ከዚህ በፊት እኮ ሌሎች ከተሞች እኮ እንደዚሁ ሲያደርጉ ነበር። ትግራይ ትዝ ይለኛል። እንደሱ እንደዚህ አይነት ነገር ጫት በጠቅላላ ከተማ ውስጥ እንዳይገባ ትውልዳቸውን በተወሰነ ደረጃ ተከላክለው እንደሱ አይነት ነገሮች መደረግ መቻል አለባቸው ብለን እናስባለን።
የከተማ ከንቲባ የወጣውን ድንጋጌ የማያከብሩ ወገኖች ካሉ ከተማ አስተዳደሩ አስፈላጊውን ሕጋዊ እርምጃ እንደሚወስድ አሳስበው ሕዝቡ የከተማዋን ሕልውና ያስጠብቅ ሲሉ ጥሪ አስተላልፈዋል። በከተማ ውስጥ በሕጋዊ ፈቃድም ሆነ በሕገ ወጥ መንገድ የሚንቀሳቀሱ በሺዎች የሚቆጠሩ ጫት ነጋዴዎች እንዳሉ ይገመታል። ይህ በእንዲህ እንዳለ የመንግስት ኃይል በህወሓት ቁጥጥር ስር የነበረውን የደብረ ዘቢጥና የጨጮሃ አካባቢ ተቆጣጥሮ የማጥራት ዘመቻ ላይ እንደሚገኝ የአሜሪካ ድምጽ ሬዲዮ በትናንት ምሽቱ የዜና ወጀው መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችንን ከሰኞ እስከ አርብ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በቪኦኤ ኢትዮጵያ ቻናል በNSS 12 KU band ኢትዮሳት ላይ ይከታተሉ። በሳተላይት NSS 12 57 ዲግሪ ኢስት፣ በትራንስፖንደር EAH 7፣ በዳውንሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩዌንሲ 11.605 ጊጋሄርዝ፣ በፍሪኩዌንሲ 56ኛ በሲምቦል ሬት 45.0 MSYM/S በዳውንሊንክ ፖላራይዜሽን ሆሪዞንታል በሞዱሌሽን DVB-S2 እንዲሁም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን። አድማጮች እንግዲህ ለሐሙስ ምሽት ያዝነው መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በቅንብሩ ነበር። በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪያ እያላችሁ አስተያየቶቻችሁን አድርሱን። ደህና ደሩ።